ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥር 13 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ጥር 13 ቀን 415 ቀናት አለፋቸው።
ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከመስረታው ጀምሮ የስልጣን ሽግግር በሰላማዊ መንገድ እንዲደረግ ያላደረገው ጥረት አልነበረም። በሁሉም መስክ ታግሏል። እስከዛሬ ድረስም መፍትሄ አልተገኘለትም። በዛሬ ዝግጅታችን ሽግግርን በሚመለከት የቀረበ የዕለቱን ሀተታና በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ሽግግርን በሚመለከት አውጥቶት የነበረውን ተማሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ሁለት የወያኔ ቡድን የቀድሞ ጀነራሎች እጃቸውን መስጠታቸውን የመከላከያ ቃል አቀባይ አስታውቋል። እጃቸውን ከሰጡት የወያኔ ጀነራሎች መካከል አንደኛው መሐመድ ኢሻ ዘይኑ የሜጀር ጀነራል ማዕረግ የነበረው ሲሆን የዘመቻ ኃላፊ ሆኖ ሲሰራ የነበረና በኋላም በጥሮታ ተሰናብቶ የወያኔን ጦር ተቀላቅሎ ኃይሉን ሲመራና ሲያዋጋ እንደነበረም ተገልጿል። ሁለተኛው የብርጋዴር ጀነራል ማዕረግ የነበረውና ሙልጌታ በርሄ የተባለው ደግሞ የምስራቅ እዝ ኮማንዶ ሆኖ ሲያገለግል የነበረና በመጨረሻም በጥሮታ ከተገለለ በኋላ የወያኔን ጦር ተቀላቅሎ አመራር ሲሰጥ የቆየ መሆኑም ተገልጿል። በሌላ ዜና የትግራይ ቴሌቪዥን ሰራተኛ የነበረው ዳዊት ከበደ እንዲሁም አንድ ሌላ ጓደኛው በጥይት ተመትተው የተገደሉ መሆናቸው ታውቋል። ግለሰቦቹ የተገደሉት ጥር 12 ቀን ማታ በሰዓት እላፊ ወቅት መቀሌ ከተማ ውስጥ አዲ ሃውሲ በሚባል ቦታ በመኪና እየተጓዙ ሲሆን ወታደሮች ተኩሰው የገደሏቸው መሆኑም ታውቋል። አብሯቸው የነበሩ ሰዎች በቁጥጥር ስር እንደዋሉ ሲነገር እስካሁን የአካባቢውን ጊዜያዊ አስተዳደር በጉዳዩ ላይ የሰጠው መግለጫም የለም። ዳዊት ከበደ ባለፈው አመት በቤንሻንግል ጉሙዝ ለስራ ሲንቀሳቀስ ታስሮ እንደነበር ይታወቃል። በሌላ በኩል ከሽራሮና ከሌሎች የትግራይ አካባቢዎች ጦርነት በመሸሽ ወደ መቀሌ መጥተው በጊዜያዊ መጠለያ ውስጥ የሚገኙ ዜጎች በከፍተኛ ችግር ውስጥ እንደሚገኙ ለዜና ተቋሞች ገልጸዋል። ተፈናቃዮቹ በጦርነቱ ወቅት ንብረታቸው የተዘረፈባቸው መሆኑን ገልጸው አሁንም በመጣለያ ውስጥ የምግብና የሌሎች ንጽህና የመጠበቂያ ቁሳቁሶች ችግር እንዳለ ተናግረዋል። ይህ በእንዲህ እንዳለ የጊዜው አስተዳደር ዋና ስራ አስፈጻሚ ለጋዜጠኞች በሰጠው መግለጫ በትግራይ የሰብአዊ እርዳታ እየቀረበ እንዳልሆነ ተደርጎ የሚናፈሰው ወሬ ከእውነት የራቀ መሆኑን ገልጾ ይህንን የሚያናፍሱት የፖለቲካ ትርፍ የሚፈልጉ ክፍሎች ናቸው ብሏል። ያገዛዙ ባለስልጣኖች ለ1.8 ሚሊዮን ለሚሆን ተረጅ እርዳታ የተላከ መሆኑንና እንዲሁም በውቅሮ በዳጋ ሐሙስና በአዲግራት የቴሌፎን የኢንተርኔት አገልግሎት መጀመሩንም ገልጸዋል። ከጥቂት ቀናት በፊት በኮንሶ ዞን ሰጎን ዙሪያ ወረዳ በነበረው ግጭት ተፈናቅለው የነበሩ ዜጎች አሁንም የሰብአዊ እርዳታ እንዳላገኙ በመረጃ ተናገሩ። ከያካባቢው ተፈናቅለው በደራሺ ልዩ ወረዳ ተጠልለው የሚገኙ ዜጎች ቁጥር ወደ 5000 የሚደርስ ሲሆን ባለስልጣኖችን እርዳታ ጠይቀው እርዳታ የሚሰጣችሁ ወደ ነበራችሁበት ተመልሳችሁ ከሄዳችሁ ብቻ ነው የተባሉ መሆናቸውን በአሃዘን ለዜና ተቋሞች ገልጸዋል። ቤትና ንብረታቸው መቃጠሉንና እንዲሁም ያከማቹት እህል መውደሙን የሚናገሩት ተፈናቃዮች ሰላሙ ሳይረጋገጥ ወደ ነበሩበት መመለስ የጥይት ራስ ከመሆን አይዘልም በማለት የተሰማቸውን ቅሬታ አቅርበዋል። የአካባቢው ባለስልጣኖች በዜና ተቋሞች ተጠይቀው በሰጡት መልስ በቦታው ላይ ወታደር ስላለና ሰላሙ ስለተረጋገጠ ተፈናቃዮቹ እርዳታ የሚያገኙት ወደ ነበሩት ከተመለሱ ብቻ ነው ብለዋል። ከውጭ ምንዛሬ መገበያያ ምንዛሬዎች አንጻር የብር የምንዛሬ ዋጋ እንዲዳከም መደረጉ ከፍተኛ የዋጋ ግሽበት ሊያስከትል ይችላል የሚል ስጋት እንዳላቸው ባለሙያዎች እየተናገሩ ነው። የብር ዋጋ መዳከሙ የፋብሪካዎችን ጥሬ ዕቃ መግዣ ዋጋ እንዲጨምር ያደረገ በመሆኑ አገር ውስጥ እየተመረቱ ያሉ ምርቶችን እንዲወደዱ አድርጓል ተብሏል። ጭማሪው እንደ ዘይት ባሉ ከውጭ ሙሉ በሙሉ በሚገቡ ምርቶች ዋጋ ላይ የባሰ ሲሆን የኑሮ ውድነት ያስከተለ መሆኑም ግልጽ ነው ተብሏል። እስከ ጥር 10 ቀን 2013 ድረስ ባለው የአንድ አመት ጊዜ ውስጥ ብር ከዶላር አኳያ በ24 በመቶ ከዩሮ አኳያ በ34 በመቶ እንዲሁም ከፓውንድ አኳያ በ28.6 ከመቶ ተዳክሞ የመሸጫና የመግዣ ዋጋው ወርዷል። ሱዳን የኢትዮጵያን ግዛት ያዘችው በአገዛዙ መሪ ፈቃድ ጥያቄ ነው ለሚለው ለሱዳኑ ፕሬዝዳንት መግለጫ የውጭ ጉዳይ ሚኒስትር ቃል አቀባይ በሰጠው ማብራሪያም የወያኔ ቡድን አባላት የናንተን ድንበር ተጠቅመው ወደኛ እንዳይገቡ የናንተን ድንበር መግቢያዎች ዝጉ ተባሉ እንጂ የኛን መሬት ያዙ አልተባሉም በማለት አስተባብሏል። ከዚህ በተጨማሪ ከሱዳን ጋር በመወሰን ጉዳዮች ላይ ለመነጋገር አገዛዙ ዝግጁ መሆኑን በድጋሚ ገልጾ በቅድሚያ ግን የሱዳን ጦር ወደ ቀድሞ ቦታው መመለስ አለበት የሚል ቅድመ ሁኔታ ማስቀምጧል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የሐሙስ ጥር 13 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ አለዋለውና በያዘው ቀጠለ። የሽግግርን ሂደት በተመለከተ አንዳንዶች ተቀምጠን እንኳን አንግባባምና መነጋገር አንችልምና አያዋጣም ሲሉ አድመጠናል። ብዙን ወጪ ይጠይቃል ያሉንም አሉ። አንድ መሪ ብቻ ይበቃናል ባዮችም እንዲሁ ተደምጣዋል። በመሰረቱ የነበረው ይከተልብን ለመሆኑ ምንም ጥርጥር የለውም። ኮሎኔሉ የሚፈልጋው ነው። ዘረኛውን ስርዓት አለወያኔ መቀጠል ዘረኝነትን ይዞ መገስገስ የፈረደበትን ጠላት የተባለ ህዝብ ወይ ብሔር መጨረስ መፍጀት አገዛዙ ምን እንዳቀደልን እነሽመልስ አብዲሳ ሹሙ የደበቀውን አጋልጠው ነግረውናል። በተጨባጭ በየአቅጣጫው በሚያካሂዱት ፍጅትና የህዝብ ይዘትን ለመቀየር በሚያደርጉት መፍጨርጨር ሁሉ እያየነውም ነው። በቅድሚያ የሽግግር ሂደት አስፈላጊ የሆነው ልዩነት በመኖሩ ይህን በዚህ ሂደት በጋራ ውይይት ለማስወገድ ነው። ካንድ ቡድንና አንድ አምባገነን ውሳኔ ይልቅ የሀገራችን ጤነኛ የፖለቲካ ኃይሎች መክረውና ተወያይተው ተከራክረውና ተፋልመው የሚደርሱበት የመፍትሄ ቦታ ውሳኔ የተሻለ ይሆናል ከሚልም ነው። ወያኔን በቄሮዎች ግደይን በአራርሳ ለመተካት አይደለም ግባችን። የተሰዋነውና ለዘመናት የታገልነው በአገራችን ዴሞክራሲና ህዝባዊ መንግስትን እውን ለማድረግ እንጂ ስም ቀይሮ ባንዳን አዴፓ ኦዴፓ ብልጽግና በሚል አጅሎ እንደ አዲስ ለማሸጥና በላያችን ላይ ለማስቀጠል አይደለም። እነማናቸው ዛሬ በስልጣን ላይ ያሉት ብለን ስንዘረዝር ያው አሮጌው ያው የገለማው ያው የ27 ዓመቱ ውራጅና ውላጅ ሆኖ እናገኘዋለን። ነታምራት ላይኔ ተመልሰው ካባ ለብሰውልናል። የሃይማኖት ልዩነት አዲስ መስሎ ሰፍኖብናል። ዘረኝነት ያገዛዙ ዋናው ስሙና መለያው እንደሆነ አለ። ሽመልስና ታከለ አርካብና ኩማ ናቸው። ለውጥ በቃል ተነሳ እንጂ ለኢትዮጵያ የከፋ ሁኔታ ነው ተደቅኖባት ያለው። በግንባሩ ጥይት የገባለትን ስዩም መስፍንን ማን የተለየ ማን የተሻለ ሰው ተካው? ብልጽግና ለኢህአዴግ የተሰጠው አዲስ ወያኔን የቀነሰ ስም እንጂ ሌላ አይደለም። በይዘቱም ዲሞክራሲያዊ ሳይሆን ሃይማኖትን ካምባገነን ፖለቲካ ያደባለቀ የደመረ ውጥንቅጥ ነው። ሽግግር ገንዘብ ከጠየቀ አገር አቀፍ የምርጫ ቧልትስ ኮሎኔሉና የባንዳና አንጃ ጥርቅምም ኢምንቶችን ኮልኩሎ መድበለ ፓርቲ በእውን በስራ ላይ የዋለ በማስመሰል ያው የምርጫ አሸናፊ በመሆን ከወያኔ ስህተት ከተማረም ፍርፋሪ ሰጣቶ ባምባገነነት ሊገዛ ነው እቅዱ። ይህ ተስማምተው ዘረኞቹ የጀመሩት እቅድ ብዙም ሳይሄዱ ፍርስርሱ መውጣት መጀመሩ ለኢትዮጵያ ጸጋ ነው። ባለምንጫው ለአጭር ጊዜ ቢሆንም ዘብጥያ ወርዷል። ጆሌ መገርሳም ማስተማሪ ሲለው ከነበረው ኮሎኔል ጋር ተጋጭቷል። የዘረኛው መንጋ አንድ አይደለም፣ ብጥብጡ ገና የሚጠናቀር ነው። ወያኔም በጥጋቡ ተደናቅፎ የደረሰበት ደርሶበት አሁንም ቢንገዳገድም ወደፊት ቦታው የሚመለስበት ሁኔታ የለም። ተንቆና ተገሎ የነበረው መሬቱን ሲነጥቁት የከረመው አማራም መብቱን ሊያስከብር ታጥቆ ተነስቶ ወያኔን ቀጥቶ መሬቱንም አስከብሯል። ከእንግዲህ ማንም በላዩ ላይ የሚሾምበት የሚፋልልበት ሁኔታ አይኖርም። የትግራይ ብልጽግና የሚል ጉድ አይጨፈርበትም። ሁኔታዎች ተለውጠዋል። ለውጡ ወደ ቀና ማረፊያና አቅጣጫ ይሄድ ዘንድ ግን አሁንም ሁሉን አቀፍና አሳታፊ የሽግግር ሂደት አማራጭ የለሽ መፍትሄ ነው። የኢትዮጵያ ሀገራችንን እጣና ነገ ለአንድ ግለሰብ ወይም ቡድን ውሳኔና የበላይነት አሳልፈን ከእንግዲህ ወዲያ ልንሰጥ መጠበቅ የለበትም። በሀገሩ እጣና የነገ አቅጣጫና ይዘት ወሳኙ ሰፊው ህዝብ ብቻ ነው፣ በነጻ ድምፁ በጋራ ፍላጎቱ። ይህን ካልን ዘንዳ ችግግር እንጂ ብልጽግናና ምርጫ የሚል አዙሪት ውስጥ ለመግባት ፈቃደኛ አንሆንም። ኢትዮጵያዊ ስንሆን ኢትዮጵያዊነትን ስንላበስ ደጉን ክፉን ታሪኩን በሙሉ ወርሰን መሆኑ የሚታወቅ ነው። ክፉን ማስወገድ ደጉን ማጠናከር በሚል ጭቆና ይወገድ በሚል ብዙ መስዋዕትነት ከፍለናል። በፋሽስቱ ደርግ ሽብር ተፈጅተናል። በወያኔ አፈና ተፈጅተናል። ዛሬም በኮሎኔሉና ጽንፈኞቹ እየተፈጀን ነው። መሰረታዊ ለውጥ ፈላጊ ነንና ያለፈው ስም ቀይሮ እንዲቀጥልብን ከቶም አንፈልግምና ለውጥ መደመር ትንሽም እንጎቻ ሊሆን ያልቻለ ሊጥ ነውና ዘረኝነትና ጠባብነት ከኮሶ የመረረን ቅራሪ ነውና ከሽግግር ሂደት ውጭ የተሻለና የሚበጅ አማራጭ
يلنم ها سبات تامتات ينور نون كفتو بسوست تامتات تغتانوال ودفيد جن بكا انبيني مالت سيانسان نو يمرچا بوال تابكتو يشغقر ترتي جمر بغارا تغلاتشن زرنينتن الناسو قد دل ليتوبي هزبنا ليتوبي عينت
بمسكتل شغقرن بمبي ملكات بولت شي أمستامة مرت بفنوة ديموكراسي تلالفو ينبرون الناقر بالن
تكامامي هايلو تشنن يشغقر منغست قدعي يشغقر منغست ياكي زاري يتنساي بلن عندان دوشكن النسو يانسوت يفتروت يمسلاتشو راساتشو يطادلالو بيكاتي السلساس الدستامة مرسة بإيهاب بايك الربو يجيزياوي هزباوي منغس تري ماسارتاوي يشغقر منغس قنيتنا أكتاجان يتقوما نبار ينغن أمباغن المكون نوچنا آدر باي مهور دقافيو جاتشو لكبل بمالتاجو هلونا كفاق قزاف لكواقو أمبالما چالو يا هلو الكتنا اسكزارم يكتلو مرقمنا كسارا لكسات چاله በፈረደርጉ ትግል ጊዜም የሽግግር መንግስትን ጽንሰ ሐሳብ ይሃፓ በዝርዝር አቅርቦ ነበር። በወቅቱም ወያኔ የጣላተን ዝርዝር አስፈቶና አብዝቶ እነገሬ ይታገዱ ወዘተ በሚል ጉዳዩን ዝብርቅርቅ አድርጎት ነበር። በባዕዳን ድጋፍ ለስልጣን ሲበቃም በሻዕቢያ ኦነግና ባዕዳንም ድጋፍ የሽግግር ጉባኤው ያለው ቧልት አገሮዳት ድርጅቶችን ያገለልና በነ ሊንቾና ሌሎች አዳማቂነትና አጃቢነት የወያኔን የበላይነትና ዘረኝነትን ያሰፈነ ነበር። ከዚህም በኋላ ያፓ የወያኔን ዘረኛ አገዛዝ ለማስወገድ የሚያስፈልገውን የሽግግር ሂደት በተመለከተ ግልጽ አቋምና ማብራሪያ ማቅረብ ነበር። በኢዲሃቅ ደረጃም በሰላማዊ ትግልና ዴሞክራሲያዊ ሽግግር ለመስተካከል የተወሰደውን አቋም ወግውዱ ብሎ ያከሸፈው ወያኔ ራሱ መሆኑን እነ ሄርማን ኮን ሳይቀሩ አምነዋል። እርቅ ወሰላም ተብሎ ወያኔ ባያሌው ተጠይቆ ባቋራጭ ለስልጣን ለመምጣት አተመኮሩ ብሎ እንቢ ማለቱም ምስጢር አይደለም። ለሰላምና እርቅ ጉባኤ ሄዱ ዘለማፍራል። ዛሬ ከዚያ ሁሉ ተመክሮ ተመልሶ እርቅ ወሰላም ጉባኤ ማለት በልህነት ሳይሆን መደደብ ነው። የችግግር መንግስትንም ይዘት ያልተረዱ ሰዎች ደግመው ደጋግመው መሳቂያ መሳለቂያ እንዳደረጉንም መካድ የሚቻል አይደለም። በተወሰነ ጊዜ ከዋሽንግተን እስከ ዳላስና ስዊድን ያሉ ጥቂት ዜጎች የስደት መንግስት ካልተቋቋመ በሚል ተፈራምሰው ጥረታቸው ተነ ቀርቷል። ዛሬም እንዲሁ በዚሁ መንገድ የሚባዝኑ አሉ። የሽግግር መንግስት በተቃዋሚዎች መቼ ይቋቋማል? እንዴትስ እውቅና ያገኛል? ይህን በተመለከተ ምላሽ ለመስጠት ታሪካዊ ተመክሮን መገምገም የግድ ይሆናል። በታሪክ ካየነው በተቃዋሚዎች የሚቋቋሙ የሽግግር መንግስታት እውቅና ያገኙት ትግል አካሂደው ያገራቸውን አጋማሽ ወይም ከዚያ በላይ መሬት ነጻ ካወጡ በኋላ ነው። ለምሳሌ ቪየትናምና አልጄሪያ በባዕድ አገር 30 40 ሆኖ የሽግግር መንግስት ነን ስለተባለ ማንንም እውቅና የሚሰጥ አይሆንም ይስቀብናል እንጂ ታግሎ ያለውን አገዛዝ አናግቶና መሬትን ነጻ አውጥቶ በመገኘት ወቆን ማለት ይተበቅ ሌላው ደግሞ በራሳችን በባዳን እዝና ድጋፍ ቁጥጥር ተመስርቶ መገኘትን ይመለከታል። እንደ ሊቢያና ሶሪያ ተቃዋሚዎች ወይም ተኪነን ባይ ድርጅቶች ማለት ነው። በኢትዮጵያ ተጨባጭ ሁኔታ ግን ያለው አገዛዝ የምዕራቦች የቡችላ ነው። ወዳጃቸው ታዛዣቸው ነው። ይደግፉታል እንጂ የሚቃወሙትን የሚደግፉ አይደሉም። ስለዚህ ወያኔን ተቃውመናልና ብሎ የወያኔ ደጋፊዎች የሆኑትን እወቁን እርዱን ማለቱ ሞኝ ያሰኛል። ለምን ብለው ለማንስ ብለው በሊቢያና በሶሪያ የሽግግር መንግስት የታበሉትን ከመጀመሪያው ያቋቋማቸው ራሳቸው ባዳን ናቸው። በርግጥ እነዚህ ቡድኖች ሁሉ አድሮ ባዳን የፈለጉትን ማሟላት ሳይችሉ ቀርተው ለምሳሌ በኢራቅና በሊቢያ ጸረ ምዕራብ ቀውስ ሰፍኗል ወይም እየሰፈነ ነው። በኢትዮጵያም ከመለስ ሞት በኋላ ባዳን የፈለጉት ሁኔታ አልተከሰተም። ወያኔ ሊሰፋ ቀርቶ ጠቦ በውስጣዊ ቀውስ እየተናጠ ነው። ይህ እንዳለ ሆኖ ግን 30-40 ሆኖ የሽግግር መንግስት ነንና እውቅና ይሰጠን ብሎ መነሳት መቃታት ከእውነታ ሁሉ መራቀና ራስን ለትችትና ስላቅ ማጋለጥ ማለት ነው። የተወሰኑ ድርጅቶች ታግለው ምንም ሚዛን ያለው ጥቃት በጠላት ላይ አድርሰው የተክነትን አዝማሚያ ሳያሳዩ ገና በእንጭጩ እውቅና ሲጠይቁ ከቧልትነት የማያልፈው ቃሚ ኃይሎች በጋራም ሆነ በተናጠል ወያኔን አጥቀተውና ቦታ አስለቅቀው ወደ ሽንፈት ተግልከው ያሸናፊነትን ሰንደቅ ሲያውለበልቡ ያኔ ባዳን በግድ ተቃዋሚውን ማወቅ ይገደዳሉ። ከዚያ በመለስ ግን ተፈኝ የማይሞሉ ሆኖ ከባህር ማዶ ሆኖ ያውም እውቅና ተጠን ማለቱ ፍሬዲስ ነው። ዛሬ ከወያኔ ጋር እርቅና ሰላምን መጠየቅ ጊዜ ያለፈበት የሽንፈት ፖለቲካ ነው። ዛሬ ከወያኔ ጋር ተቃቅፎ የሽግግር መንግስት መሻቱ ስህተት ነው። ዛሬ ይህ ነው የሚባል ትግል ሳያካሂዱ ባዳንን የሽግግር ወይም ወያኔን ተኪ መንግስት ብለው ይወቁን ማለቱ ተጨባጭን ሁኔታ ለመረዳት አለመቻል ነው። በቅድሚያ ወያኔን በከረረና ባመረረ ትግል ወጥሮ ወደ ውድቀቱ መግፋት መቻል ያስፈልጋል። ያኔ ነው የሽግግር መንግስትን ተኪነን ብሎ አፍን ሞልቶ መናገር የሚቻለው። ተወቁን በፊት ትግል ይቅደም።
ይበለው አትነቃቁ ይበለው አትጋቡ ይበለው ይከብዳልና ይበለው ጥያቄታለው ይበለው ከሳ ተቆረ ይበለው ብለው ቢደቁ ይበለው ያመረረ ይበለው አይማለዱ ይበለው ሰው ይበድዱ ይበለው ከምሴት ላቀው ይበለው ከእጁ ቢወዱ ይበለው ተራዋን ጫኑ ይበለው ሰው ቢበድሉ ከምሴት ላቀው ይበለው ከእጁ ሲወዱ ተራዋን ጫኑ ሸበለው መሐመድላችሁ ሸበለው ልጅሌላችሁ ሸበለው የነደምላችሁ ሸበለው የክንዴናችሁ ሸበለው ሲደርሱላችሁ ሸበለው ስራይላችሁ ሸበለው ስሟን የነቁ ሸበለው የተዳፈሯት ሸበለው ልጇ ቢመጣ ሸበለው መቤታሏት ሸበለው ስሟን የነቁ የተዳፈሯት ሸበለው ልጇ ቢመጣ መቤታሏት
ሙራን የሀገራችን ለውጥ አዋሪያ መሆን የሚችሉት መጀመሪያ ራሳቸውን ታግለው ያሸንፉ ብቻ ነው። መማር ወይም ተማር ማለት ምን ማለት ነው የሚል ጥያቄ ቢነሳ የሚሰጠው ምላሽ የተለያየ ሊሆን እንደሚችል መገመት ይቻላል። ተማር ማለት ምን ማለት ነው ብሎ መጠየቅን እንደ ጤዛ አድርጎ የሚመለከተው ሊኖር እንደሚችልም መገመት ይቻላል። መማር ወይም የተማረ ማለት ምንድነው ብሎ መጠየቅን እንደ ጤዝ የሚመለከተው ወገኖች ካሉ ስህተት ነው ከሚል ድምዳሜ ተደርሷል። በመማርና ባለመማር በተማረና ባልተማረ ዜጋ መካከል ያለው ድንበር ወይም መለያ መስመሩ የጠፋ መሆኑን የሀገራችን ተጨባጭ ሁኔታ ያረጋግጣል። አግራችን ተጨባጭ ሁኔታ አንጻር መማር ማለት ምንድነው የሚለው ጥያቄ ወቅታዊና ተፈላጊ የውይይት አጀንዳ ሊሆን እንደሚገባ መረዳት እጅግ አስፈላጊ ይሆናል። እዚህ ጥያቄ ሰርተፊኬት፣ ዲፕሎማ ወይም ዲግሪ መያዝ ማለት መማር ነው የሚል ምላሽ ሊሰጡ የሚችሉ ወገኖች ጥቂት የሚባሉ አይደሉም። የዶክትሬት ወይም የማስትሬት ዲግሪ የመማር መጨረስ ሊሉትም ይችላሉ። መማር ማለት በተረታዊ ሆኑ የባህሪ ለውጥ ማምጣት ማለት ሊጨመር የሚሰጥ ትክክለኛ ትርጓሜ ነው የሚሉ ወገኖችም ይኖራሉ። በተማረ ሰው በደረሰበት የትምህርት እርከን ምስክር የሚሆን የትምህርት ማስረጃ መስጠቱ አያጠያይቅም። የትምህርት ማስረጃው ሰርተፊኬት፣ ዲፕሎማ አንደኛ ሁለተኛ ወይም ሶስተኛ ዲግሪ ሊሆን ይችላል ይችላል ለዚህ የትምህርት ማስረጃዎች ለተጠናቀቀው የትምህርት ርከን ምስክሮች ናቸው የሚሰጠው ዲግሪ ከነሙሉ ክብሩና መብቱ መስጠቱንም ያረጋግጣል በተማረው ሰውዬ ላይ ግን መማሩን የሚያረጋግጡና የሚጠቁሙ የባህሪ ለውጦች መታየት ግን ይዝላል መማር ጥሩን ከመጥፎ ወዝን ከተቃሚ እውነተኛነት ወዘተ የመለየት አቅም ማለት ነው ዲፕሎማ ወይም ዲግሪ ወይም የፒኤች ዲግሪ ይዞ ባህሪውና ድርጅቱ ካልተማረ ዜጋ ጋር የሚመሳሰል ከሆነ የትምህርት ማስረጃው ብቻ ተምሯል ሊያሰኘው አይችልም ባህሪውና ድርጅቶቹ መማሩን መጠቆምና መመስከር አለባቸው ለዚህም ከላይ የተጠቀሱ የትምህርት ማስረጃዎች የያዙ ሁሉ መሰረቱ ስህተት ነው ሰዎች ሁሉ በተፈጥሮ እኩል ናቸው ሰው ሰብአዊና ዲሞክራሲያዊ መብቶችን ማክበር ይገባል ሰዎች ሁሉ በህግ ፊት እኩል ናቸው ተማረ ሁሉ በሙያው ሀገሩንና ህዝብን በሀቅ የማገልገል ግዴታ አለበት ወዘተ የሚሉ እውነታዎችንም ተምሯል ያውቃቸዋለን ለዚህን ሁሉ ወደ ተግባር የመለወጥ ስራ ላይ የባህሪ ለውጥ የሚታየው በጨቋኝ መንግስት መዋቅር ውስጥ ገፉ ጭቆናን ያራመደ በተበላሸ ስርዓት ውስጥ ተወሽቀው የሀገር ሀብትን የመዘበሩ ራሳቸውን ከህግ በላይ ኮፈቱ በሙስና የተጨማለቁ በሰብአዊና ዲሞክራሲያዊ መብቶች ረገጣ የተወነጀሉ በሀገራችን ተልዕኮ ላይ ሲሳተፉ ዶክተሮች ባለማስተርሶች ባለድግሪዎች ወይም ባለ ዲፕሎማዎች በሀገራችን ተጨባጭ ሁኔታዎች ታይተዋል ዛሬም በተጨባጭ የታየ ነው መንግስቱ ኃይለማርያም የጥፋት ተልዕኮን በትውልድና ሀገር ላይ ሲያካሂድ መለስ ዜናዊ ይችን ሀገር ህዝቧን ወደ ጥፋት ጎዳና ሲነዳ ከጎኑ ከኋላ ወይም ከአቅራቢያው ባለ ድግሮችን ረስቦ ነው ባለ ድግሮቹን አጫፋሪ አድርጎ ነው ተማረ ማለት ደግሞ ምክንያታዊ ነው ወደኋላ መለስ ወይም ወደፊት ተራምዶ መመልከት የሚችል ምክንያታዊ ስብዕና የተላበሰ ማለት ነው የተማረ ባለዳነውና ሳይማር ያስተማረውን ህዝብ በሀቅና በቀና መንገድ ሀገሩንና ወገኑን በማገልገል ዕዳውን ሊከፍል የግድ ነው በተማርኩ ትምህርት ሀገሬንና ህዝቤን በቀና ለማገልገል ቃል እገባለሁ የሚል ቃለ መሐላ የሚወስደውም ይህንን ቀና አገልግሎት በመስጠት ያስተማረውን ወገኑን በተግባር ሊክስ መሆኑን አመልካች ነው የመማር ትርጉሙም ሀገርና ህዝብን በተገቢው ቃል ኪዳን መሰረት በሀቅ በማገልገልና ባለማገልገል መስመር ይለያል ለሀገርና ለህዝብ የተገባ ቃል ኪዳንን ወደ ጎን በመተው የሀገርና የህዝብ ሀብት ከህግ ውጭ የመዘበረ ወይም የዘረፈ ዶክተር የተማረ ይባል አይችልም የጎስን ሰባዊ ክብር ልዜ ሰጥቶኛል ብሎ የሸራረፈ ወይም ለአምባገነኖች መጨቆሚያ መሳሪያ ሆኖ ማገልገልን የተማረ ሊያሰኝ አይገባም። ያልተማረ ዜጋ ለሚያጠፋው ጥፋት ሁሉ አለማወቁን እንደ ምክንያት ሊያቀርብ ታማኝነት አለው። ወዲህ ነገርን ከጠቃሚ መለየት ባይቻል አያስገልጥም። የተማሩ የሚባሉት ግን መጥፎ ተግባር መሆኑን በውልጅ ተረዱትና እያወቁት ግን ተማሪዎች ተማቀደም አንጻር ብቻ የሚያደርጉ ስለሆነ አሳፋሪም ኢሞራልም ይሆናል። በሀገራችን ተጨባጭ ሁኔታዎች መለስ ብን ያለፉትንም ሆነ የዛሬዎቹን ስንገመግማቸው የመማር ነገር ወደ ጥፋት ጎዳና ያዘነበለ መሆኑን መመልከት ይቻላል። ከዚህ በመነሳት በሀገራችን ለደረሰው ውስብስብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች አፋደሩን የፋብሪካን ሰራተኛ ላባደሩን ወይም ያልተማረውን ብዙሃኑ ኢትዮጵያዊውን በመንሰነት ተቀያቂ ማድረግ አይቻልም። ባለፉት 30 እና 40 አመታት በአገራችን ለደረሱት ውስብስብ ችግሮች ተቀያቂው ማን ነው የሚል ጥያቄ ቢነሳ ተቋማዊ ጣቶች ተማርን ወደሚሉ ወገኖች ሊጠቁሙ እንደሚችሉ መጠራጠር አይቻልም። ተጨባጭ ታሪካዊስቶች ስህተቶች ተማርን በሚሉ ወገኖች ሲፈጸሙ በተግባር ታይተዋልና 1966 ዓመተ ምህረት የህዝብ ትግል የከሸፈውና ያመከነው ተማርን የሚሉ ወገኖች ከወታደራዊ ደርግ ጉያ ተሰብተው አጃቢና አጫፋሪ በመሆናቸው መጣ። 1983 ዓመተ ምህረት የውያኔ ተባባሪ ሆነው ሀገር ሲጠፋ የዘለውና ሲደፈጠጥ አክሲና አጃቢ በመሆን የጥፋቱ አቀጣጣይ የነበሩት እነዚሁ ተማርን ባዮች በተግባር ግን ያልተማሩ የሚባሉት አስመሳይ ወገኖች ነበሩ። 1997 ዓመተ ምህረት ለትግል በተነሳ ህዝብ ላይ የቀዘቀዘ ውሃ ይቸለሱና አንገተ ደፉትም እነዚሁ ተማርን ባዮች ዶክተሮች ወይም ባለመጀመሪያና ሁለተኛ ዲግሪ ባለቤቶች የተባሉት ነበሩ። አሬንቶር ታገርና ህዝብ ጥቅም ላይ እየተሞዳሞዱ ያሉት እነዚህ ተማር የሚሉት በተግባር ግን ያልተማሩ አስመሳዮች ናቸው። 1986 ዓመተ ምህረት የህዝብ ትግል በራሽያው ኬጂቢ 1983 ዓመተ ምህረት በአሜሪካው ሲአይኤ እንዲጠለፍ መንገድ ያመቻቹ ካዲሞራን ፈር ለመከተል ከድህረ ወያኔ በኋላም የባዳን ተቀጥላ ያደርጉን ሲሯሯጡ መመልከት ምስጢር አይደለም። ለቁጥ 30 እና 40 አመታት ውስጥ በኢትዮጵያና ህዝቧ ላይ ለደረሰው ግፍና ሰቆቃ ወታደራዊ ድርግና በወያኔው አምባገነናዊ ባህሪ ብቻ ተመካኝቶ የሚፈር ሊሆን አይቻለንም። ሞራንም የሞርነት መለያ ባህሪያቸውን አውልቀው ተጣላቸውንም እንጂ በረሃብ በሚገረፈው ከማህይምነት ባልተላቀቀ በአምባገነኖች ቆና በሚሰቃይ ሀገር ውስጥ የሞራን ተግባርና ሚና ካወንታዊ ገጽታው ይልቃሉ ተገጽታው ያመዘነ ሲሆን ጉዳቱ የከፋ ሊሆን እንደሚችል ለማሳመን ማረጋገጫ እንዲሆን የሀገራችን ተጨባጭ ሁኔታዎች ከማጣቀስ ያለፈ ማስረጃ ሊኖር አይችልም። ሀገራችንን ሞራን ተከታይ የጥፋት ወይም የስነ ምግባር ጉድለት አምባገነን ገዢዎች መዋቅር ውስጥ ብቻ ታጥሮ የቀረ አይደለም። ሞራን ስነ ምግባር ብልሽት አደረባይነት ጥቅመኝነት በሃይማኖት ተቋማት መንግስት ሳይባሉ ድርጅቶች በክሪስ ማህበራት ወዘተ ሳይቀር ፍሬ ሰደደ ችግር መሆኑን መካድ አይቻልም። ሃይማኖትና የእምነት ተቋማትን የፖለቲካ ስርዓት አገልጋይና መሸጋገሪያ ድልድይ እንዲሆን መንገዱን አመቻችተው በገጸ በረከትነት ያስረከቡት እነዚህ ሞራን ተብዬዎች ናቸው። ኦርቶዶክስ እስልምና የካቶሊክ የፕሮቴስታንት ወዘተ እምነት መሪዎች ዛሬ ከወያኔ ፖለቲካ ካድሬዎች በበለጠ የወያኔ ፖለቲካ ስርዓት አራማጆች ሆነዋል። በእነዚህ ሃይማኖቶች መንፈሳዊ እምነት መሰረት የሆኑት አትፍረቅ፣ አታመንዝር፣ በሐሰት አትመስክር፣ ወገንህን እንደ ራስህ አድርገህ ውደድ ወዘተ በዛሬዎቹ የእምነት መሪዎች ዘንድ ቦታ የላቸውም። በሁሉም የሃይማኖት ተቋማት ውስጥ ይመለከራል ይካዳል፣ ይዋሻል፣ ይገደላል ወዘተ። ሃይማኖት ተቋማትን ለገዙ ወጃኔ ቡድን የርስ በርስ ግጭቶች ሜዳ እንዲሆኑ በር ከፍተዋል፣ ተባብረዋል። ኢትዮጵያ እየሰሩ ያሉ መንግስት ያሉኑ ድርጅት መሪዎች የሀገሪቱ ምሁራን ቁንጮ የሚባሉ ናቸው። እነዚህም ተቋማት ዛሬ ከአገልግሎት ምንነት ወደ መመዝበሪያ ተቋማት ተቀይረዋል ይባል ከእውነት መራቅ ሊሆን ፍጹም አይቻልም። መንግስት ባለስልጣናት ጋር የመዝበራ የጋራ መድረክ ፈጥረዋል። በተቸገረ በተራበ በተጠማ ህዝብ ስም የተገኘ እርዳታ ቁሳቁስ ሲነዘበር ሲዘረፍ ተዋናይ መሆን ወይም ተባባሪ ሆኖ መገኘት ተማርኩ ከሚል ዜጋ የሚጠበቅ ሊሆን አይችልም። በተራበ ህዝብ ስም የተገኘ እርዳታን የመዝረፍ ተግባር ከቅዱስ ዮሴፍ ወይም ከቀጠኔ መድኃኔዓለም ቤተክርስቲያን ቀሩ የቀብር ቦታን ቆፍረው ብረት ወይም የሬሳ ሳጥን ከሚሰሩት ያልተማሩ ዜጎች በምን ይለያል? እጅግ ኢሞራላዊና አሳፋሪ የሀገራችን ምሁራን ተግባር ከለት ተግባር ወደ ቋሚ ባህልነት እየተቀየረ መምጣቱ እጅግ አሳፋሪ ጉዳይ ነው። ማርም የሚሉ ነገር ግን በተግባር ያልተማሩ ምሁራን ሌላው ጥቂት አላማዎቻቸው የሙያ ማህበራትና የሲቪክ ማህበራት ናቸው። የሙያና የሲቪክ ማህበራት ለአባሎቻቸው ጥቅምና መብት መከበር እንዳይቆሙ ለሀገራቸውና ለህዝባቸው የሚጠበቅባቸውን አስተዋጽኦ እንዳያበረክቱ በአፍሪካ ግብረ ኃይልነት ከወያኔ ጎን የተሰለፉት ምሁራን ተብዬዎች የመሆናቸው ጉዳይ በኢትዮጵያ ተብሎ ያበቃለት ጉዳይ ነው። የኢትዮጵያ መምህራን ማህበር፣ የጋዜጠኞች ማህበር፣ የባንክ ሙያተኞች ማህበር፣ የጤና ሙያተኞች ማህበር ወዘተ የፈራረሱ በእነዚሁ ምሁራንን ባዩት ነው። አገራችን በተጨባጭ እየተስተዋሉና በተግባርም እየተደረጉ ያሉት ሁኔታዎች የሚያረጋግጡልን አንዱ ቁም ነገር አለ። መማርና ባለመማር መካከል ያለው የመለያ መስመር የፈረሰ መሆኑ ምሁራን ባህሪና ተግባር አፍራሽ ጎሉ እየበረታ ሄደ። እንደ ባህል ወደ መሆን ደረጃ እያደገና እየተለወጠ ይመጣል። መስረቅ፣ መዝረፍ፣ መዋሸት፣ መባለት የማያሳፍር ተግባር ወደ መሆን ደረጃ ተቀይሯል። ሌባ፣ ዘራፊ፣ ጀታይ ማፈር ሲቀባው ደረቱን ነፍቶ በኩራት መኖር እየተካለ ነው። በጎጂ ባህል እየተበከለ የተማረ የሰው ኃይል ይዞ ደግሞ የትም አይደርስም። ምሁራን ችሎታውን አቀናብረው ወይም ማስተባብረው ከሰሩ የሀገራቸውንና የህዝባቸውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዞ ወንዝ እንዲሻገር ማድረግ ይችላሉ። ለሀገርና ህዝብ እድገትም የወሳኝነት ሚናም አላቸው። በምሁራን የታገዘ ልማትና እድገትም ዘላቂነት ይኖረዋል። ምሁራን መታገል ያለባቸው ሀገራቸውን ህዝባቸውን በነሱ ጋር እንዲቆም እንጂ በባዕዳን ተቀጥላነት እንዲቆም መሆን ፍጹም የለበትም። ኢትዮጵያ በእርሶ ሀብት መለወጥ ትችላለች፣ እንደ ሀገርም መቆም ትችላለች። ህዝቧም በእርሶ አስተሳሰብ እየተመራ በእርሶ እግር ወደ እድገት ጎዳና መግባት ይቻለዋል የሚሉ ቁርጠኛ ምሁራን ለሀገር ያስፈልጋታል። ምሁራን የሀገራቸው የለውጥ አዋሪያ መሆን የሚችሉት መጀመሪያ ራሳቸውን ታግለው ሲያሸንፉ ብቻ ነው።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ እስ 43 ቁጥር 4 መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ። ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል
በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገድዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ ባንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በጣረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዲሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ሊበዛ ተተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭምብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት በአሁኑ ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ
በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብር አገር ፈለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የሕግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ሕግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስተላለፍ አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ሕዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማስሳት የተቃጡ ጥረቶች ናቸው። ባንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጥታ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገድዶ መምጣቱ ግን አይቀርም። ተገድዶ ለመምጣት የሚታደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከፍተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዴሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዴሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዴሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንታለሙ በማንኛውም ጊዜ ከመነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዲሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ ያገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለአመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር፣ ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምጹ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ የህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በአገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የሐላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር፣ ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ፣ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን፣ የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን፣ በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ንጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀት ይኖርበታል። በተመሳሳይ መልኩ የፍርድ የፍትህ ያስተዳደር ሌሎች ተቋማት ካንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጪ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከከርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የሀገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ.ም የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስር ነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመጽም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እንዳስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። የኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቀው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ
Thank you.